ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የታገቱት የደምቢ ዶሎ ዩኒቨርሲቲ ተማሪዎች ጉዳይ
በሆስፒታል ናቸው በዚህ ናቸው የሚለው የዜጎችን ስቃይ ለማራዘም እና ሌላ አላማ ካልሆነ በስተቀር 100% እናረጋግጣለን። በእንደዚህ አይነት ሁኔታ ቢኖር ለአንድ ቀንም አንደብቀው።
የጠቅላይ ሚኒስትር ቢሮ፣ የፌዴራል ፖሊስና የሳይንስና ከፍተኛ ትምህርት ሚኒስቴር በዛሬው ዕለት በጋራ በሰጡት ጋዜጣዊ መግለጫ ከተነገረ የተወሰደ ነው። የዕለቱ አብይ ርዕስ ይመለከተዋል። ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ ጥር 20 2012 ዓ.ም ተመረስ ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከቴክኒክ አቀናባሪ ኢብራሂም ኃይሉና ከስርጭት መሐንዲሱ ጋር እስከ ምሽቱ 4 ሰዓት አብረናችሁን ዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና።
በቅድሚያ ርዕሰ ዜና። የትግራይ ክልል ምክር ቤት ከፌደራል መንግስት ኃላፊነታቸው በቅርቡ ለተነሱ የህወሓት ምክትል ሊቀመንበር ወይዘሮ ፈትለወርቅ ገብረ እግዚአብሔር ሹመት ሰጠ። የወለጋ መንግስት በንጹሃን ላይ ተገቢ ያልሆነ እርምጃ እየወሰደ ነው የሚሉትን በመቃወም በሐረር ከተማ ሁሉን አቀፍ አድማ ተጠራ። ኢየሩሳሌም ለሽያጭ አትቀርብም፣ መላ መብታችን ለሽያጭም ሆነ ለድርድር አይቀርብም ሲሉ የፍልስጤማውያን ፕሬዝደንት መሐሙድ አባስ ለፕሬዝደንት ትራምፕ የሰላም እቅድ ምላሽ ሰጡ። አሁን ዜናዎች በዝርዝር። የትግራይ ክልል ምክር ቤት ከፌደራል መንግስት ኃላፊነታቸው በቅርቡ ለተነሱ የህወሓት ምክትል ሊቀመንበር ወይዘሮ ፈትለወርቅ ገብረ እግዚአብሔር ሹመት ሰጠ። ምክር ቤቱ አምስተኛ ዘመን 18ኛ መደበኛ ጉባኤ በዛሬው ዕለት ሲያጠቃልል የሶስት ከፍተኛ አመራሮች ሹመት አጽድቋል። በዚህ መሰረት ከንግድና ኢንዱስትሪ ሚኒስትርነት ኃላፊነታቸውን በቅርቡ የተነሱት ወይዘሮ ፈትለወርቅ ገብረ እግዚአብሔር በምክትል ርዕሰ መስተዳድር ማዕረግ የፍትህና መልካም አስተዳደር ክላስተር ኃላፊ ሆነው ተሹመዋል። በአዲስ አበባ ከተማ በምክትል ከንቲባ ማዕረግ የትራንስፖርት ቢሮ ኃላፊ የነበሩ ዶክተር ኢንጂነር ሰሎሞን ኪዳነ የትግራይ ከተሞች ክትትል ኃላፊ ሆነው ተሹመዋል። በኢህአደግ ጽህፈት ቤት የጥናትና ምርምር ዘርፍ ኃላፊ የነበሩት አቶ አስመላሽ ወልደ ስላሴ ደግሞ የትግራይ በይነ መንግስታት ግንኙነት ጽህፈት ቤት ኃላፊ ሆነው እንዲሰሩ መሾማቸው ተገልጿል። የወለጋ መንግስት በንጹሃን ላይ ተገቢ ያልሆነ እርምጃ እየወሰደ ነው ያሉትን በመቃወም በሐረር ከተማ ሁሉን አቀፍ አድማ ተጠርቷል። በከተማው የንግድ ተቋማትና የመንግስት መስሪያ ቤቶች ዝግ ሲሆኑ የትራንስፖርት አገልግሎትም ተቋርጧል። አድማው 3 ቀናት እንደሚቆይ ተሳታፊዎች ለቪኦኤ አስታውቀዋል። ተመሳሳይ አድማዎች በአንዳንድ የምስራቅ ሐረርጌ ከተሞችም መጠራታቸው ተሰምቷል። አዲስ ቸኮል ዝርዝር አለው።
የሐረር ከተማ ዛሬ ከንጋት ጀምሮ እንቅስቃሴዋ ተገድቶ ውሏል። ጠዋት ላይ የንግድ ተቋሞቻቸውን የከፈቱ የከተማው ነዋሪዎች እንዲዘጉ በወጣቶች የተነገራቸው ሲሆን አልዘጋ ባሉት ላይ ደግሞ ድንጋይ እንደተወረወረባቸው ስማቸው መግለጽ ያልፈለጉ የከተማው ነዋሪዎች ለቪኦኤ አስታውቀዋል። ዘረፋም ሆነ ንብረት ቃጠሎ እንዳልነበረ ነዋሪዎች የገለጹ ሲሆን መንገድ ለመዝጋት ግን በአስፋልት ላይ ጎማዎች ሲቃጠሉ የሚያሳዩ ፎቶዎች በማህበራዊ ሚዲያ ሲዘዋወሩ ነበር። በዚህም በዛሬው ዕለት በከተማው የሚገኙ የንግድ ተቋማት ሙሉ በሙሉ ተዘግተው መዋላቸውን የደረሰ መረጃ ያመለክታል። ከንግድ ተቋማቱ በተጨማሪ የመንግስት ተቋማትና ባንኮችም ተዘግተው መዋላቸው የተገለጸ ሲሆን በጎማዎችና መሰል ቁሳቁሶች የተዘጉ አንዳንድ መንገዶችን የጸጥታ አስከባሪዎች ሲያስከፍቱ፣ የጸጥታ አስከባሪዎች የሌሉባቸው ሌሎች መንገዶች በተራቸው የተዘጉ እንደነበር ምንጮች ለቪኦኤ ገልጸዋል። የአድማውን መንስኤ በተመለከተ አስተያየቱን የሰጠን ስሙን መግለጽ ያልፈለገ ወጣት በወለጋ ህዝብ ላይ እየተፈጸመ ነው ያለውን ጥቃትና የኮማንድ ፖስት አስተዳደር ለመቃወም ነው ብሏል።
ኦሮሞ ላይ ጥቃት እያደረጉ ስለሆነ እኛም ይህን ቋማለን የሚያደርገው ማለት ነው።
መንግስት እየወሰደ ያለውን ጥቃት ነው ኮማንድ ፖስቱ ነው ምኑ ነው የምትቃወሙት?
መንግስቱን የያዘ የጨረሰ ስለሆነ ስለዚህ አሁን ኮማንድ ፖስቱም ይነሳ የሚባል
ይሄ ወጣት አድማው ለሶስት ቀናት የሚቀጥል መሆኑን የገለጸልን ሲሆን በጉዳዩ ዙሪያ አስተያየት እንዲሰጡን የአረሪ ፖሊስን፣ የፍትህና ጸጥታ ቢሮንና የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት አመራሮችን ለማግኘት ያደረግነው ሙከራ አልተሳካም። አብዛኞቹ አዳማ ስልጣና ላይ መሆናቸውን የደረሰ መረጃ ያመለክታል። ተመሳሳይ የአድማና መንገድ መዝጋት እንቅስቃሴዎች በምስራቅ አረርጌ አንዳንድ ከተሞችም በተለይም በዚህም ሀገር አቀፍ የትራንስፖርት እንቅስቃሴ ለተወሰኑ ሰዓታት መስተጓጎሉን አሽከርካሪዎች ገልጸዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አድማጮች፣ በወለጋ መንግስት ተብሎ የተነበበው መንግስት በወለጋ በሚል እንድትረዱት እንጠይቃለን። ይቅርታ እንጠይቃለን። አዲስ ቸኮል እናመሰግናለን። ኮሮና ቫይረስ አፍሪካም ሊገባ ይችላል የሚለውን የባለሙያዎች እምነትን መሰረት በማድረግ የአፍሪካ ሀገሮች እየተዘጋጁ መሆን ያላቸው የኢኮኖሚ ግንኙነት እያደገ በቻይናና በአፍሪካ ሀገሮች መካከል የሚደረገው የሰዎች ዝውውርም እየጨመረ በመሆኑ የአፍሪካ ሀገሮች ለይተው ለማስቀመጥ መዘጋጀት አለባቸው ይላል የጤና ጥበቃ። ወደ ሀገራቸው የተመለሱ 3 ኢትዮጵያውያንና አንድ ቻይናዊ ተማሪን ኳራንቲን ውስጥ ማስገባቷ ወይም ከሌሎች ጋር እንዳይገናኙ መለየቷን ትላንት ገልጻለች። ተማሪዎቹ ትኩረት የተደረገባቸው ተርከርና ሳልን ያካተተ የህመም ስሜት ስለነበራቸው መሆኑ ተገልጿል። የኢትዮጵያ የጤና ጥበቃ ሚኒስቴር ጽህፈት ቤት ኃላፊ ዶክተር ሙኒር ካሳ ኢትዮጵያ ለበሽታው መከላከል ዝግጁ መሆኗን ገልጸዋል። የኤርትራ የጤና ሚኒስቴር ጽህፈት ቤት በአየር የባህርና በምድር ወደ ኤርትራ ተጉዘው ለሚመጡ መረኞች የሚረዳ የኮሮና ቫይረስ መመርመሪያና ተጠርጣሪዎች ማቆያ ተቋማት ማዘጋጀቱን በኤርትራ ጤና ሚኒስቴር ጽህፈት ቤት የህዝባዊ ጤና ጊዜያዊ ጀነራል ዳይሬክተር ዶክተር አምደ ብርሃን ተስፋ ጽዮን ለቪኦኤ ተናግረዋል። በአስመራ ዓለም አቀፍ አየር ማረፊያ ከቻይና ለሚመጡ መንገደኞች ልዩ ምርመራና ክትትል መጀመሩንም ዶክተር አንደ ብርሃን አስረድተዋል። ብርሃን በርሀ ዝርዝር አለው።
ካለፈው ታህሳስ ወር ጀምሮ በቻይና ውሃን ከተማ የታየውና ወደ ሌሎች ሀገራት እየተስፋፋ ያለውን የኮሮና ቫይረስ ለመከላከልና ለመቆጣጠር በአየር በባህርና በምድር የሚመጡ መንገደኞችን ለመመርመር የሚረዳ የጤና ተቋማት እንዳዘጋጀ በኤርትራ የጤና ሚኒስቴር የህዝባዊ ጤና ጊዜያዊ ጀነራል ዳይሬክተር ዶክተር አንደብርሃን ተስፋጽዮን ለቪኦኤ ተናግረዋል። በኤርትራ ከሚገኘው የዓለም የጤና ድርጅት ጽህፈት ቤት ጋር በመገናኘት አስፈላጊውን መረጃዎች ሲያሰባስቡና ሲለዋወጡ እንደነበር የተናገሩት ዶክተር አንደብርሃም እንደዚህ አይነት ሁኔታን ለመከላከል በሀገር ደረጃ የቆመው ኮሚቴ በተለያዩ የኤርትራ ቦታዎች ካሉት ኮሚቴዎች ጋር በመዋሃድ እየሰራ እንደሆነም ተናግረዋል። ዶክተር አንደብርሃን አያይዘውም የቅድመ መከላከያ ኮሚቴው በሰጠው መረጃ መሰረት በአስመራ ዓለም አቀፍ አየር ማረፊያ ከቻይና ለሚመጡ መንገደኞች ልዩ ምርመራ መጀመሩን ተናግረዋል። የህዝቡንና የጤና ባለሙያዎችን ንቃት ለማሳደግ ከዓለም የጤና ድርጅት ጽህፈት ቤት የተላኩ ጽሁፎች ተተርጉመው እንደተሰራጩ፣ ፖስተሮችና በራሪ ጽሁፎችም እንደተዘጋጁ ያስረዱት ዶክተር አንደብርሃን በአስመራ አየር ማረፊያ ለመንገደኞች የተዘጋጀ በራሪ ወረቀት እንዲሁም የሙቀት መለኪያና በበሽታው የተጠረጠሩ ሰዎች ማቆያ ተዘጋጅቶ ስራ ላይ መዋሉን አስረድተዋል። ከኤርትራ ወደ ቻይና፣ ከቻይና ወደ ኤርትራ የመጓዝ እቅድ ያላቸው ኤርትራውያን ለጊዜው ጉዟቸውን እንዲያራዘሙት የመከሩት ዶክተር አንደብርሃን በቻይና ይሁን በሌላ ሀገራት የሚገኙ ኤርትራውያን በየሀገራቱ ካሉት የኤርትራ ኤምባሲ ጽህፈት ቤት አስፈላጊውን መረጃ ማግኘት እንደሚችሉ በመጠቆም በበሽታው ከመለከፍ ራሳቸውን እንዲጠብቁ ምክራቸውን ለግሰዋል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
በአፍሪቃ ሳህል ቀጠና አካባቢ እየተባባሰ በመሄድ ላይ ያለው ግጭት ዋናዎቹ ሰለባዎች ወደ 5 ሚሊዮን የሚጠጉ ልጆች መሆናቸውን የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ገልጿል። የልጆች የሰብአዊ መብት በአስከፊ ሁኔታ እንደሚጣስ ዩኒሴፍ ሲያስረዳ ይጠለፋሉ፣ ለውትድርና ይመለመላሉ፣ ጾታዊ ጥቃትና ሌሎች አይነት በደሎች ይፈጸምባቸዋል ይላል። ቡርኪና ፋሶ፣ ማሊና ኒጀር ውስጥ የሚፈራረቀው ድርቅና የጎርፍ መጥለቅለቅም በርካታ ችግሮች በልጆችና በቤተሰቦቻቸው ላይ ስቃይ እያደረሱ መሆናቸውን የህፃናት መርጃው ድርጅት ጠቁሟል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በመካከለኛው ምስራቅ አዲስ ምዕራፍ ይከፍታል ያሉትን የሰላም እቅድ ትላንት ይፋ አድርገዋል። ፕሬዚዳንቱ ይህን ሲሉ የእስራኤል ጠቅላይ ሚኒስትር ቤንያሚን ነታንያሁ ከጎናቸው ቆመው ነበር። የኔ ራዕይ ፍልስጤማውያንና እስራኤል አሸናፊ የሚሆኑበት እድል መፍጠት ነው። የፍልስጤማውያን ሀገርን ምስረታ ከእስራኤል ጸጥታ ጋር የሚያያይዝ የሁለት ሀገሮች መፍትሄን እውን የሚያደርግ ነው ብለዋል ፕሬዝዳንቱ። ስለ እቅዱ በተደረገው ንግግር ያልተሳተፉት ፍልስጤማውያን ግን ባለ 80 ገጽ የሰላም እቅዱን ገልብጦ እንኳን ሳያዩ አንቀበልም ብለዋል። ኢየሩሳሌም ለሽያጭ አትቀርብም፣ መላ መብታችን ለሽያጭም ሆነ ለድርድር አይቀርብም፣ የእርሶ ስምምነት ሴራው አያልፍም ሲሉ የፍልስጤማውያን ፕሬዝዳንት መሐሙድ አባስ ራማላ ሆነው በትምህርት ላይ ያተኮረ በትራምፕ ላይ ያተኮረ ምላሽ በቴሌቪዥን ሰጥተዋል። ትራምፕ በበኩላቸው ይህ ጊዜያዊ ስቅታ ነው በማለት ለፕሬዝዳንት አባስ ደብዳቤ መላካቸውን ገልጸዋል። የሰላሙን መንገድ ከመረጡ አሜሪካና ብዙ ሌሎች ሀገሮች ይረዷቸዋል የሚል ደብዳቤ እንደላኩላቸው ትራምፕ ተናግረዋል።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ስርጭቱ አንዲሳችን ዳን ክራፍተን፣ አቀናባሪያችን ብርሃን ኃይሉ ናት። ባለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ታዲያ ቆየት ብለው ከሚቀርቡ ዝግጅቶች አንድ ሁለቱን ለቅምሻ እናሰማችሁ። የአቶ ጀዋር መሐመድን ኢትዮጵያዊ ዜግነት ሁኔታ እንዲያረጋግጥ ቀነ ገደብ የተቀመጠለት ሁለተኛ ደብዳቤ ለኦሮሞ ፌዴራላዊ ኮንግሬስ ኦፌኮ ተጻፈ።
ዜግነታቸው መልሰው ማግኘት የቻሉበትን መሆኑን የሚያሳይ ማስረጃ እሱን እንዲያቀርቡ ነው። ያንን ካላደረጉ ደግሞ በህጉ የሚጠበቀው እንዲህ አይነት ሰዎችን በአባልነት ይዞ መቀጠል ስለማይቻል ያንን እርምጃ ወስደው ይህንኑ እንዲያሳውቁ።
የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ናቸው።
ይሄ እንዲህ አይነት ነገር መጥቷል እና ይህንን ነገር ሶልቭ አድርግ ብለነዋል። እሱ ይህንን እንደሚጨርስልን ነው። ካልጨረሰ የአባልነቱ ጉዳይ በህጉ መሰረት እልባት የሚያገኝ ይሆናል።
አቶ ሙላቱ ገመቹ የኦሮሞ ፌዴራላዊ ኮንግሬስ ኦፌኮ ምክትል ሊቀመንበር የሰጡትን መልስ ነው የሰማችሁት። አድማጮች ሙሉ ዘገባው በሁለተኛው አጋማሽ ቀርቧል። አሁን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ። የዕለቱ አብይ ርዕስ ደርሶናል፣ የተሰናዳ ነው፣ ቀጥለን እናቀርባለን። ከዚያ በፊት ግን ወደ ቴፕ የሚወስደን ላስቀድም። ለደህንነታችን አደጋ ደቅኗል፣ በስጋት በጸጥታ ስጋት ውስጥ እንድንኖር የተገደድ ነው፣ የክልሉና የዞን መንግስት ወንጀለኞችን ለህግ ስለማያቀርቡ ነው ሲሉ የደቡብ ክልል የቴፒ ከተማ ነዋሪዎች ከሰሱ። የክልሉ የሰላምና የጸጥታ ቢሮ በበኩሉ የተባለው ችግር ተጨባጭ መሆኑን ገልጦ ቢሮ በአካባቢው የፖለቲካ ፍላጎት ያላቸው ያላቸው የጸረ ሰላም ኃይሎችና በመዋቅር ጥያቄ ሰበብ የሸፈተ አንድ ቡድን የሚያደርሰው ጥቃት ነው ሲል የክልሉ መንግስት እርምጃ ለመውሰድም አቅጣጫ አስቀምጧል ይላል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ዝርዝሩን ይዟል።
በደቡብ ክልል ሸካ ዞን የቴፒ ከተማ ነዋሪዎች እንደተናገሩት የከተማው ሰላም ዛሬም አልተመለሰም። ስማቸው እንዲገለጥ ያልፈለጉ የከተማ ነዋሪዎች የከተማው መደበኛ እንቅስቃሴ አሁንም እንደተገደበና በደህንነትና በጸጥታ ስጋት ውስጥ እንደሚኖሩ ለቪኦኤ ገልጠዋል።
በ300ና 400 ሺህ የሚቆጠር ህዝብ ዛሬ ከቤት እንዳይወጣ፣ መኪና እንዳይንቀሳቀስ፣ ትራንስፖርት ምን ማንኛውም ነገር ቢሮ እንዳይከፈት፣ ህዝቡ በጣም ከፍተኛ ችግር ውስጥ ነው ያለው።
ወንጀሉም ያልቆመው እኛም በስጋት የምንኖረው የክልሉና የዞኑ መንግስት ወንጀለኞችን ተከታትሎ ለህግ ስለማያቀርብ ነው ሲሉ ይከሳሉ። በከተማው ሲቪሎች በአሰቃቂ ሁኔታ እንደሚገደሉና ንብረቶቻቸውም እንደሚዘረፍባቸው ተናግሯል። መንግስት ተደራጅቶ ጫካ የገባ ኃይል አለ የሚለው ሀሰት ነው፣ የህዝቡን ጥያቄ ለማፈድ የሚደረግ ድርጊት ነው ሲሉ የአካባቢው ተወላጅ አቶ ፍሬወት ወርቁ ለቪኦኤ ተናግሯል።
የሚደብቀው እንጂ ጫካ አይደለም። ጫካ ነው የገቡት። የሚያውቁት የሚገሉት ግንኙነት እነሱ በእጃዝሩ እየገደሉ ወጣቱን እያሉ ያሉት። እኛ ከቀድሞው ወጥተን አናውቅም። የተደራጀ ቡድን የለም።
ከወራት በፊት የአካባቢውን ጸጥታ ዘርፍ እንዲመራ ኃላፊነት የወሰደው ጊዜያዊ ወታደራዊ እዝም የአካባቢውን ሰላም ማስጠበቅ አልቻለም በማለት ወቅሰዋል።
ኮማንድ ፖስት ምንም ያደረገው ነገር የለም። ያወያያል እንዲህ ሲሉ ወጣቶች መድረኩ ረግቶ መሄድ ነው የተያዘ ያለው።
ሌላ የከተማዋን ነዋሪ የሆኑት አቶ ሚትኩ በበኩላቸው የጸጥታው ኃይል የክልሉና የዞን መንግስት ተቀናጅተው አለመስራታቸው ችግሩ ባለበት እንዲቀጥል አድርጓል ብሏል።
ያው አንዳንድ ልጆች አሉ ሸፍቶ ነው ጫካ ገብተው ነው ያሉ። መንግስትን ጠልቶ አይደለም እነሱ ጫካ የገቡት። እነዚህ ያንድ በሄሬ በላይነት ሲገዙ ሲከተከቱ በባርነትም ገዛለን ስለሚሉ አልገዛ ሞታለሁ ካሁን በኋላ ወይ መንግስት ይድረስልኝ ብሎ ነው እነሱ በህዝብ ማከን ነው ተሸሽጓሉ እንጂ ጫካ አይደለም። ጫካ የገባ አንድም ሰው የለም መንግስትን ጠልቶ።
ቴፕ ከተማ ላይ ግድያ እየፈጸመ ያለው ማን ነው?
ግድያ እየፈጸሙ ያሉ ራሳቸው እነዚህ ከአንድ ብሔር የተለየ የወጡ ሰዎች ናቸው። እነሱ ናቸው ይህን የሚፈጽሙት።
አሁን መቼለታ ሁለት ወንድማማቾች ተገለዋል።
ህዝብ ብሔርን ለማጋጨት በማዕከል ላይ የሚደረገው ድርጊት ነው።
በአቶ ምትኩና በፍሬወት ሀሳብ የማይስማሙት ሌላ አስተያየት ሰጪ ደግሞ በቁጥር የሚታወቁ ሽፍቶች ናቸው ጫካ መሽገው ከተማዋን እየረበሹት ያሉት፣ እንዲያውም አድኖ ለመያዝም እኔ ያክል ከባድ አይደሉም ብሏል። የክልሉ ሰላምነት ታቢሮ ምክትል ኃላፊ አቶ አንድነት አሸናፊ በበኩላቸው ከመዋቅር ጥያቄ ከልማትና ከመልካም አስተዳደር ፍላጎቶች ጋር በተያያዘ በአካባቢው ችግሩ መኖሩ ተጨባጭ መሆኑን ገልጠው ባለፈው አንድ ዓመት ውስጥ መንግስት ጊዜያዊ ወታደራዊ እዝ መድቦም ጭምር በሰራው ስራ ለውጥ ሳይቶ ነበር ብሏል። ይሁን እንጂ በተሳሳተ መንገድ መብቱን ለማስከበር ያሰበ በመዋቅር ጥያቄ ሰበብ የሸፈተ አንድ ቡድን የፖለቲካ ፍላጎት ያላቸውን የጸረ ሰላም ኃይሎችን በጀርባቸው አሰልፎ የአካባቢውና የቴፒን ከተማ ሰላም እያናጋ ነው ብሏል።
ከዚህ ጀርባ ያለ የፖለቲካ ኢንትረስትን በህገ መንግስቱ የተቀመጡ የነባር ብሔረሰቦች ራስን በራስ የማስተዳደር መብትን ልትጋፋ የሚፈልግ ግን በጉልበት ያንን ፍላጎት ለመጫንና ለማረጋገጥ የሚፈልግም ኃይል ስላለ ይህ ኃይል ከኮንትሮባንዲስቱና ከህገወጥ የጦር መሳሪያ ዘዋዋሪዎች ጋር ስለሚቀና ብቻም ሳይሆን አካባቢው ላይ የሚንቀሳቀሱ አንዳንድ ባለሀብቶችም በዚህ መንገድ ተወሽቆ በሀብትም ስለሚደገፍ እስካሁን ድረስ ያለው ነገር አንጻራዊ ሰላም ይዞ መቀጠል አልቻለም። ከዚህ ጀርባ ያሉ ኃይሎችንም ማጥራት የሚጠይቅ
የክልሉና የዞን መንግስት ወንጀለኞችን ተከታትሎ ለህግ ማቅረብ አልቻለም ተብሎ ለሚቀርበው ክስም ዘላቂ መፍትሄ የሚገኘው ሁሉም ኃላፊነቱን ሲወጣ ነው ያሉት ኃላፊው የክልሉ መንግስት እርምጃ ለመውሰድ አቅጣጫ ማስቀመጡን አስታውቋል።
በሁለት መንገድ ማየት ጠቃሚ ነው። ህዝቡም በተሟላ መንገድ ተባባሪ መሆን አለ። የጸጥታ መዋቅሩ የራሱን ጉድለት እያየ እያረመ ማስተካከል የሚገባቸው ከህዝቡ አቅም በላይ የሆኑ ጉዳዮችና ሌሎች እንዳያዙ የሚያደርጉ ቅድም የገለጽኩላቸው ኔትወርኮችን በጣጥሶ የመሄድ አቅምን መልሶ መገንባት አለበት። ይሄ ሁለተኛው ነው። ሶስተኛው የወንጀለኛ ካታጎሪ ነው። አንዳንድ ቦታ ላይ አሁን ባለን ተጨባጭ መረጃ ወንጀለኞች መያዝ ሲችሉ የኔ የሚል አስተሳሰብ ስላለ እንደሌለ አድርጎ ሪፖርት ማድረግ አለ። እነዚህ ጉዳዮች በየራሳቸው መሪት መታየት አለባቸው። ከአመራሩ ጀምሮ መጠየቅ አለበት። በዚህ መንገድ የሚሰራ
ከ8ና 9 ወራት በፊት ጸጥታውን እንጠብቅ ኃላፊነት የወሰደው ጊዜ ወታደራዊ እዝም የአካባቢውን ሰላም ማስጠበቅ አልቻለም በማለት ለሚቀርበው ወቀሳም አቶ አንድነት የሚከተለውን ተናግሯል።
የጸጥታ መዋቅሩ የራሱን ችግር አሁን ያለውን ዝርዝር የአካባቢውን የጸጥታ ስጋት ፈቶ ለመውጣት ወታደሩ እስከ ጥግ ድረስ የሚጠበቅ በትን ተግባር መፈጸም አለበት። አንድ የፖለቲካ አመራሩ እስከ ጥግ ድረስ
በአገሪቱ መጣ ከሚባለው ለውጥ ማግስት ለዘመናት ተዳፍነው የነበሩ የህዝብ ፍላጎቶች መፈንዳታቸውና በርካታ የመብት ጥያቄዎች ፈንቅሎ መውጣታቸውን ተከትሎ የፈነዳው የቴፒ ከተማና የአካባቢው ሰላም ከጠፋ 2 ዓመት እየሞላው ሲሆን በርካቶችን ለሞት ለአካል ጉዳትና ለንብረት ውድመት እንዲሁም በሺዎች የሚቆጠሩ ዜጎችን ደግሞ ከቤታቸውና ከቀያቸው አፈናቅሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስ ለዘገባው አመሰግናለሁ። አድማጮች፣ አሁን የዕለቱ አብይ ርዕስ ተሰናድቶ ደርሶናል። ደምቢዶሎ አካባቢ የታገቱትን ተማሪዎችና ሌሎች ዜጎችን ለማስለቀቅ የሚያደርገውን ጥረት አጠናክሮ እንደሚቀጥል ወይም መቀጠሉን የኢትዮጵያ መንግስት አስታወቀ። የታገቱ ተማሪዎችን በተመለከተ እየተሰራጩ ያሉ ያላቸው የአሃዝ መረጃዎች ትክክል አለመሆናቸውንም በጠቅላይ ሚኒስትር ጽህፈት ቤት መግለጫ የሰጡ ከፍተኛ የመንግስት ባለስልጣናት አስረድተዋል። የታገቱት ተማሪዎች ያሉበት ሁኔታ በይፋ የማይነገረው አስከፊ ዜና በመኖሩ እንደሆነ የሚገለጹ መረጃዎችንም ውድቅ አድርገዋል ባለስልጣናቱ። ከአማራ ክልል ተወላጅ የዩኒቨርሲቲ ተማሪዎች በተጨማሪ በአካባቢው ተወላጆችና ነዋሪዎች ላይም ተመሳሳይ ድርጊት መፈጸሙን በመግለጽ ጥቃቱ ብሔርን መሰረት ያደረገ አለመሆኑን ያብራሩት ይለናል እስክንድር ፍሬው በተከታዩ ዘገባው።
በመጨረሻም መንግስት ዝምታውን ሰብሯል። የደምቢዶሎ ዩኒቨርሲቲ ተማሪዎች የሆኑ ታጋቾች ጉዳይ መነጋገሪያ ሆኖ ከዘለቀ ከ2 ወራት በኋላ የመጀመሪያ የሆነ ጋዜጣዊ መግለጫ በጠቅላይ ሚኒስትር ጽፈት ቤት ተሰጥቷል። የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን፣ የፌዴራል ፖሊስ ኮሚሽነር ጄኔራል እንደሻው ጣሰውና የሳይንስና ከፍተኛ ትምህርት ሚኒስትር ዴታ ዶክተር ሳሙኤል ክፍሌ ናቸው መግለጫውን የሰጡት። ባለስልጣናቱ በዚህ መግለጫ የተፈጠረውን ሁኔታ ለማብራራት የተሳሳቱ ያሏቸውን ሁኔታዎችም ለማረም ሞክረዋል። የታገቱት ተማሪዎች ቁጥር 17 እንደሆነ የሚገልጸው መረጃ ለምሳሌ የተሳሳተ ነው ብለዋል። የዚህ መረጃ መነሻ ደግሞ ከገታው ያመለጠችው ተማሪ አዝመራሹ ምዬ በተለያዩ ግዚያት የሰጠችው መረጃ መሆኑን ጠቁመዋል። ከዳር 25 2012 ከደሚዶሎ ዩኒቨርሲቲ ወጣው በጋምቤላ በኩል ወደ አዲስ አበባ በመሄድ ላይ እንዳሉ ነው እሷና ጓደኞቿ የታገቱት። ከዳር 26 2012 በደምቢዶሎ አካባቢ ላለ የኮማንድ ፖስት የመረጃ ክፍል ኃላፊ ሰጠችው የተባለው ቃል በዚሁ ጋዜጣዊ መግለጫ ተጠቅሷል። የሳይንስና ከፍተኛ ትምህርት ሚኒስትር ዴታ ዶክተር ሳሙኤል ክፍሌ እንዳሉት አዝመራ የሰጠችው ቃል በዚያን ዕለት የታገቱትን ተማሪዎች ቁጥር ያሳያል።
በጋምቤላ አድርገን ወደ አዲስ አበባ ለመሄድ ስንል ከጋምቤላ 30 ኪሎ ሜትር ርቀት ላይ ሱዲ በምትባል ቦታ ወጣቶች ወሰዱን። እኔ አምልቼ አንድ ሽማግሌ አግኝተውኝ አስታጥቆኝ መጣሁ ብላ በነጋታው ማለት በ25 ታገተኝ ብላ በነጋታው በ26 ይሄን ሪፖርት ሰጣለች። እነማን ናቸው የታገታችሁት ተብላ ተጠይቃለች። ከሷ ላይ የጠቀሰችው ቁጥር ዝርዝሩ ስለማናቀር እንጂ 6 ሰዎች ናቸው ከሷ ላይ ያለው። ይሄንን አልጋ ምትክር ባለበት ቃል አውጣ ከሷ ጋር 7 ሰው ማለት ነው። እዚህ ከመጣች በኋላ የሰጠችው ቁጥር 17
መታገታቸው የተገለጸ ካለው 17 ሰዎች 12ቱ ብቻ የደምቢዶሎ ዩኒቨርሲቲ ተማሪዎች መሆናቸውን ከተቋሙ የመረጃ ቋትና በሳይንስና ከፍተኛ ትምህርት ሚኒስቴር መረጋገጡን ባለስልጣናቱ ገልጸዋል። ይህንን ያብራሩት የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን ናቸው።
ከዩኒቨርሲቲው መረጃ ቋት ባጣራ ነው መሰረት በሚዲያ 17 ናቸው ተብሎ የተገለጹት እና ጥያቄ ከሚቀርብባቸው 12ቱ በዩኒቨርሲቲው ውስጥ ተመዝግበው በትምህርት ላይ የነበሩ መሆኑን፣ 5ቱ ግን በዩኒቨርሲቲው በተማሪነት ስማቸው ያልተገኘ መሆኑን፣ እነዚህ 5ቱ በእርግጥም ጠፍቶ ከሆነ ዜጎች ናቸው የምንፈልገው የምናጣራው እና የምንቆመው ለተማሪዎቹ ብቻ ሳይሆን ለመላው ህዝባችን ስለሆነ እነዚህንም ልጆች ጨምሮ መረጃ የማጣራት ስራ እየተሰራ መሆኑን መግለጽ እንፈልጋለን።
በቅርቡ ደግሞ 2 የዩኒቨርሲቲ ተማሪዎች መታገታቸውን የሚገልጽ መረጃ ከቤተሰብና ከአማራ ክልል መገኘቱን አክለው አብራርተዋል አቶ ንጉሱ።
ከዚህ ባሻገር በአጠቃላይ ስማቸው ከተገለጸውና ዩኒቨርሲቲውም ተማሪዎቼ ናቸው ካላቸው በተጨማሪ በየሚዲያው ያልተጠቀሱ ግን ደግሞ 2 ተማሪዎች ወላጆቻቸው ልጆቻችን ወደ ትምህርት ቤት ወደ ቤታችን አልመጡም ወደ ቤት አልመጡም እኛ ጋር የሉም አይገኙም አልደረሱም ብለው ያመለከቷቸው 2 ተማሪዎች ስማቸው ለአማራ ብሔራዊ ክልላዊ መንግስት አመራሮች ከደረሰ በኋላ ይሄንንም ለማረጋገጥ ሲሞከር እነዚህ 2 ተማሪዎች በእርግጥም የዩኒቨርሲቲው ተማሪዎች ናቸው። ስለዚህ ወላጅ ያረጋገጠው በሚዲያ በአብዛኛው ሁላችን በመናቀው 17 ተማሪዎች መረጃ ላይ በአጠቃላይ ስንመለከተው ምንም ይሁን የ19 ሰዎች ተማሪዎች እና ዜጎች ብለን ልንገልጽ የምንችለው አጀንዳ ጉዳይ ነው የምንነጋገረው ማለት ነው። ስለዚህ ከ17ቱ የዩኒቨርሲቲ ተማሪዎች ናቸው ተብሎ ከሚጠየቀውና 2ቱ ደግሞ ተማሪዎቻችን ናቸው ብለው ከመጡት በጥቅሉ ስንወስድ የዩኒቨርሲቲ ተማሪዎች ሆነው ያገኘናቸው ከ19ኙ 14ቱ ነው ማለት ነው። ይሄንን ከዩኒቨርሲቲውም ከሀገር አቀፍ ፈተናዎች ድርጅትም በትክክል በመረጃ ማጣራት ችለናል ማለት ነው። ከዚህ ሲወሰድ ከዩኒቨርሲቲው ያጣራቸው ተማሪዎች ናቸው ያላቸው በሚዲያ ከሚታወቀው ውስጥ እስካሁን ድረስ 10 ወላጆች ልጆቻችን አልመጡም እኛ ጋር አልደረሱም ብለው ሪፖርት አድርገው መረጃው እየተጠናከረ ስራ እየተሰራ ነው ማለት ነው። መጀመሪያ ከ12ቱ ከ17ቱ ወላጆች ጥያቄ ያቀረቡባቸው 8ቱ ብቻ ናቸው። 8ቱ ልጆቻችን ጠፍተዋል ብለው በወረዳ በዞን በክልል የተረጋገጠ ነው ማለት ነው። ስለዚህ እዚህ አካባቢ ያለውን መረጃ የመለየት የማጠናከር እና የመተንተን ጉዳይ በጥንቃቄ የሚወሰድ ነው ማለት ነው።
እገታው በአካባቢው ነዋሪዎች ላይ ጭምር እየተፈጸመ ያለ መሆኑንም የፕሬስ ክፍል ኃላፊው አስረድተዋል። የጠቅላይ ሚኒስትር ጽፈት ቤትም ሆነ ሌሎች ከፍተኛ ባለስልጣናት የተማሪዎችንና የሌሎች ዜጎችን መታገት በተመለከተ ጋዜጣዊ መግለጫ ሲሰጡ የመጀመሪያው ነው። የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን ጥር 2 ቀን 2012 ጉዳዩን በተመለከተ ለኢትዮጵያ ቴሌቪዥን የሰጡት አስተያየት ግን ተጨማሪ ጥያቄ ሲያስነሳ ቆይቷል። አቶ ንጉሱ ዛሬ በሰጡት ማብራሪያ ያ መረጃ ትክክለኛና መከላከያ ሰራዊት ህዳር 29 ቀን ያስለቀቃቸውን ዜጎች መነሻ ያደረገ መሆኑን ተናግረዋል።
ተማሪዎች መያዛቸው በተሰማበት ጊዜ የመከላከያ ሰራዊታችን ወደ አሰሳ ገብቶ 21 ተማሪዎችንና ሌሎች ተጨማሪ ሰዎችን ቀድም እንዳልኩት በአካባቢው የተያዙት ሰዎች አመራሮችን ጭምር እንደነበሩ ሌሎች ወጣቶችን ጭምር እንደነበሩ የሁለተኛ ደረጃ ትምህርት ቤት ተማሪዎችም እንደነበሩ ቁጥራቸው በርካታ እንደነበረ መረጃዎች ያሳያሉ። ይሄንን በሚገባ አጣርተናል ማለት ነው። በዚህም ምክንያት እነዚህን ተማሪዎች 21ን ተማሪዎች ወደ ዩኒቨርሲቲ ግቢ የከተማው ከንቲባ የአካባቢው ተተሰብና የመከላከያ ሰራዊታችን አመራሮች ወደ ዩኒቨርሲቲ እንዲገቡ አድርገዋል። ይሄንን መረጃ ጥር 2 ቀን በትክክል መረጃ ከመናገኝበት የመንግስት መዋቅር አግኝተን ለህብረተሰቡ መግለጻችንን አረጋግጠናል።
ይህ ከሆነ በኋላ የአማራ ክልል ተወላጆች የሆኑ ወደ 800 የሚጠጉ ተማሪዎች በጸጥታ ስጋት ግቢውን ለቀው መውጣታቸውን አቶ ንጉሱ አስተውሰዋል። እስካሁንም አልተመለሱም ነው ያሉት። ከዚያ በመቀጠልም ታዲያ የአካባቢው ተወላጅ የሆኑትን ጨምሮ ተጨማሪ ወጣቶች መያዛቸውን አብራርተዋል።
አንድ የአካባቢው ሁለተኛ ደረጃ ትምህርት ቤት ተማሪና ሌሎች 5 ወጣቶች ከዚች የአካባቢው ተማሪ ወላጅ ጋር እየተጓዙ ያሉ ከአባቷም ጭምር ጉዳት ደርሶባቸው 6 ወጣቶች መያዛቸውን ሌላ መረጃ መጥቷል ማለት ነው። እነዚህ 6 ሰዎች አንዷ የሁለተኛ ደረጃ ትምህርት ቤት የአካባቢው ወጣት መሆኗል። የልጅቷ አባት ተሰጥቶት መረጃ ደግሞ ሌሎቹ ተማሪዎች ናቸው ብለው ተማሪነታቸውንም ሌሎች ጉዳዮችንም በዝርዝር እየመረመር ነው ያለው ጉዳይ። 6 ሰዎች ግን አሁንም እየተፈለጉ ያሉ መረጃ እየጠራ ያለ መሆኑን በዚህ ሁኔታ መግለጽ እንፈልጋለን ማለት ነው።
እናም በተለያየ ጊዜ የታገቱት ሰዎች ማንነትና ቁጥራቸው ተጨማሪ ምርመራ እንደሚፈልግ፣ ለዚህ የምርመራ ሂደት መሳካት ሲባልም አንዳንድ ሁኔታዎች ሙሉ በሙሉ እንደማይብራሩ በዛሬው ጋዜጣዊ መግለጫ ላይ ተጠቅሷል። ይህንን ያብራሩት የፌዴራል ፖሊስ ኮሚሽነር ጀነራል እንደሻው ጣሰው ድርጊቱን እየፈጸመ ያለው በአካባቢው የሚንቀሳቀስ ሽፍታ ነው ሲሉ ነው የገለጹት።
ደምቢዶሎ ምናልባት ለማታውቁት ሰዎች ከአዲስ አበባ ከተማ ከ600 ኪሎ ሜትር በላይ የሚርቅ ቦታ ነው። ቦታው ላይ የተደራጀ በስልክ የሚንቀሳቀስ አካል ነበረ። ይህን አካል መንግስት ባደረገው አጠቃላይ እንቅስቃሴ፣ ጸጥታ አካል ባደረገው አጠቃላይ እንቅስቃሴ ዋና ዋና የሚባሉ ቦታዎች በቁጥጥር ስር ውለው መደምሰስ የሚገባው ኃይልም ተደምስሷል። ግን በዚህ አልቀረም። የተረፈው ኃይል ደግሞ እየተንቀሳቀሰ ራሱን እያደራጀ የገበሬው ኑሮ፣ የመንግስት ሰራተኛው ኑሮ፣ የህዝቡ ኑሮ ደግሞ ለማወቅ ሽፍታነት እየተንቀሳቀሰ መሆኑ ይታወቃል። አሁን መንግስትም ዝም አላለ። መንግስት በተመሳሳይ ሁኔታ በጥቅ አድርጎ በየአካባቢ እርምጃ እየወሰደ ነው። ቅድም አቶ ንጉሱ እንደገለጹት እገታው የአካባቢ ሰዎችን ይጨምራል፣ ተማሪዎችን ይጨምራል፣ ለሃይስኩል ተማሪዎች መዛሪዎችን ይጨምራል። አሁን ደግሞ ልፍ ሲል ወደ ዩኒቨርሲቲ ተማሪዎች የተሻገረበት ሁኔታ ይታወቃል። በየጊዜው እርምጃ እየተወሰደበት መሆኑን መረጃ ለመስጠት ነው።
የታገቱት ተማሪዎች ያሉበት ሁኔታ በይፋ የማይነገረው አስከፊ ዜና በመኖሩ እንደሆነ የሚገልጹ መረጃዎችም ሰሞኑን ተሰራጭተዋል። የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን እነዚህን መረጃዎች አጣጥለዋል።
አሁን ልጆቹ በምን ሁኔታ ላይ ናቸው፣ የት ናቸው ተብሎ የተነሳውን አመራሮቹ እንደገለጹት፣ ክቡር ኮሚሽነሩም እንደገለጹት እንዳለ ወስደን በሆስፒታል ናቸው፣ በዚህ ናቸው የሚለው የዜጎችን ስቃይ ለማራዘም ሌላ አላማ ካልሆነ በስተቀር ይህንን 100% እናረጋግጣለን። በእንደዚህ አይነት ሁኔታ ቢኖር ለአንድ ቀን አንደብቀው። ይሄ የተለያዩ መረጃዎችን በመልቀቅ አንድም ህብረተሰቡን ለማደናገር፣ ሁለትም በመንግስትና በህዝቡ መካከል ክፍተት ለመፍጠር የሚደረግ ስለሆነ ጆሮ ልንሰጠው አይገባም። ለማጣራት መነሳቱ ግን በጣም ተገቢ ነው።
በዛሬው ጋዜጣዊ መግለጫ ላይ የተገኙ ከፍተኛ የመንግስት ባለስልጣናት ከጋዜጠኞች ለተነሱ ልዩ ጥያቄዎችም ላይ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው አመሰግናለሁ። ተከታዩም እዚያው አዲስ አበባ ያቆየናል። ብሔራዊ ምርጫ መቼ መካሄድ አለበት? መቼ ይካሄድ? ስታገባው ቀጥሏል። በኢትዮጵያ ምርጫ ከመካሄዱ በፊት የርቅና የሽግግር መንግስት እንዲቋቋም ሲል አብሮነት የተባለ አንድ አዲስ የሶስት ፓርቲዎች ጥምረት ጥሪ ያቀረበ መንግስት ታግተው ለሚገኙ ተማሪዎች ቅድሚያ ሰጥቶ ነጻ የሚወጡበትን መንገድ እንዲፈልግ ሲልም ጠይቋል። መለስካቸው አምሃ ዝርዝሩን ይዟል።
ከጥቂት ሳምንታት በፊት በኢትዮጵያውያን ዴሞክራሲያዊ ፓርቲ ዴፓ፣ ህብር ኢትዮጵያ ፓርቲና የኢትዮጵያ ሀገራዊ ንቅናቄ ተመሰረተው አብሮነት ለኢትዮጵያ ፌዴራላዊ አንድነት ዛሬ በሰጠው ጋዜጣዊ መግለጫ ብሔራዊ ደህንነት ከምርጫ በፊት የሚል ኃይለ ቃል አስቀድሟል። አብሮነት በመግለጫው እንደሚለው ሀገሪቱ ዛሬ በአሳሳቢ የብሔራዊ ደህንነት ስጋት ላይ ትገኛለች። ወዴት አቅጣጫ እየሄደች እንደሆነም ግራ አጋቢ ሁኔታ ውስጥ የምትገኝ እንደሆነችም አደረግኩት ባለው ግምገማ እንደደረሰበትም ያብራራል። በዚህ ሁኔታ አገራዊ ምርጫ ለማካሄድ በመሞከርም አገሪቱን ወደ ባሰና ከቁጥጥር ውጭ ወደሆነ የፖለቲካ ቀውስ ውስጥ ሊያስገባት እንደሚችል ያደረበትን ስጋት ጥምረቱ ይገልጽና ለዚህ መፍትሄ ነው ያለውን ያቀርባል። አቶ ግዛቸው አንማው በኢዴፓ የሥራ አስፈጻሚ አባል መግለጫውን በንባብ አሰምተዋል።
ይህንን ነባራዊ ሁኔታ በወሳኝ መልኩ ቀይሮ አገሪቱን ወደ መዋቅራዊ ዴሞክራሲ የማሸጋገር ብቃትም ሆነ ፍላጎት አሁን በስልጣን ላይ የሚገኘው መንግስት እንደሌለው አብሮነት ይገነዘባል። ስለሆነም አገራዊ ምርጫ ማካሄዳችን ለተወሰነ ጊዜ እንዲራዘም እና እንደ ሀገር ሰላማዊ፣ ነጻና ፍትሃዊ ምርጫ ለማካሄድ የሚያስችሉን ተግባሮች በብቃት ማከናወን የሚያስችልን አንድ የእርቅና የሽግግር መንግስት እንዲቋቋም ጥሪያችን በድጋሚ እናቀርባለን። ይህ የእርቅና የሽግግር መንግስት ለምንና እንዴት መቋቋም እንዳለበትም መንግስትና የፖለቲካ ኃይሎች ተገናኝተው መወያየትና መደራደር በአስቸኳይ መጀመር እንዳለባቸው አጥብቀን እናሳስባለን።
አብሮነት በዚህ የጽሑፍ መግለጫው እንዳስታወቀው የምርጫ ጉዳይን በተመለከተም መንግስትና ፓርቲዎች መወያየት አለባቸው ይላል። ብሔራዊ ምርጫ ቦርድ ከጥቂት ሳምንታት በፊት ያቀረበው ረቂቅ ምርጫ መርሃ ግብርም ምርጫው በመካሄዱ ላይ አስቀድሞ ውሳኔ ማሳረፉንም ከጊዜውና ከአገሪቱ ሁኔታ አኳያ ትክክል አይደለም ይላሉ አቶ ልደቱ አያሌው ከኢዴፓ።
አሁን ጥያቄው ያለው ነሐሴ 10 ይሁን ሰኔ 10 ይሁን መስከረም 10 ይሁን ምናምን መግለጫችን ላይ በግልጽ እንዳስቀመጥነው ጥያቄው ይህ አይደለም። አሁን ይሄ ከሀገር ህልውና ጋር የተያያዘ ምርጫ መቼ ነው መካሄድ ያለበት በአጠቃላይ በሚለው ጉዳይ ላይ መንግስትና የፖለቲካ ፓርቲዎች ቁጭ ብለን መነጋገር መደራደር መቻል አለበት። በዛ መልኩ ነው መወሰን ያለበት እንጂ አንድ ምርጫ ቦርድ የሚባል አካል ብድግ ብሎ እኔ ነኝ ምርጫ የሚመለከቱን ጉዳይ የሚያገባይ ብሎ የሚወስነው ነገር አይደለም። ምክንያቱም ሀገራችን የተለየ ሁኔታ ውስጥ ነን፣ የሽግግር ሂደት ውስጥ ነን፣ የለውጥ ሂደት ውስጥ ነን እየተባለ አይደል እንዴ? በለውጥና በሽግግር ሂደት አንድ ተቋም ብቻውን አይወስንም። የሚወሰነው ነገር በድርድር ነው፣ በውይይት ነው፣ በምክክር ነው። ይሄ መሆን አለበት ነው ይያል ያለው። ስለዚህ ታይም ቴብሉ ላይ ራሱ ገብተን የመወያየት ፍላጎት የለንም። መጀመሪያ መቼ ነው መካሄድ ያለበት? ምን ሁኔታ ኢትዮጵያ ውስጥ ሲፈጠር ነው መካሄድ ያለበት በሚለው ላይ መስማማታለሁ።
የኢትዮጵያ አገራዊ ንቅናቄ መሪ አቶ ይልቃል ጌትነት በበኩላቸው የጥምረቱን አቋም በሌላ መልኩ አብራርተዋል።
ይሄ ሁሉ ነገር የመጣብን በአጠቃላይ በአገራችን መዋቅራዊ ችግር አለብን፣ የፖለቲካ ኤሊቶች አለመስማማት አለ፣ ነገን በራስ አምሳል ለመፍጠር አለመተማመን አለ። እነዚህ ነገሮች ደግሞ ባያችኋቸው ሁሉ መገለጫዎች ቤተ ክርስቲያንና መስጊድ ሲቃጠል፣ ተማሪ ሲታገት፣ ዩኒቨርሲቲዎች ሲዘጉ፣ 35 40 ሺህ ተማሪ ሲሰደድ፣ ክልሎች አንታዘዝም ለአቃቢ ሕግ ወንጀለኛ አንሰጥም ብለው 1600 ሰው ወንጀለኛ በኢትዮጵያ ውስጥ እየተሸራሸረ መጠየቅ ሳይችል፣ እነዚህ ሁሉ መገለጫዎች አጠቃላይ ፖለቲካችን መታከም ያለበት አገራዊ ውይይትን የሚጠይቅ እርቅን የሚጠይቅ ሽግግርን የሚጠይቅና የጋራ ሮድማፕና የጋራ ኮሌክቲቭ ቪዥን እንዳገር የሚያስፈልግብን ጊዜ ላይ ነን። መግዛት ከፈለጉ ይግዙን፣ ሌላ በሽታና ዳ በምርጫ ሰበብ አይጨምሩብን ነው እኛ።
የአብሮነት መግለጫ ሌላው ያተኮረበት ጉዳይ አሸባሪ ኃይሎች ባላቸው አካላት በቅርቡ የታፈኑት የደምቢዶሎ ዩኒቨርሲቲ ተማሪዎችን ነው። በአብሮነት የጽሑፍ መግለጫ መሰረት መንግስት ለእነዚህ ታጋቾች ጉዳይ ቅድሚያ ትኩረት አልሰጠም። ይሁንና ለአንድ አገር መንግስት ከዚህ በላይ አሳሳቢ ሁኔታ እንደሌለም ይገልጻል። አቶ ግዛቸው አንማው
ህዝባችን የእነኚህ ታጋሽ ተማሪዎች ደህንነትና ህልውና በተመለከተ ከፍተኛ ግራ መጋባትና ጭንቀት ውስጥ ወድቋል። ስለሆነም መንግስት ከማንኛውም አገራዊ ጉዳይ በላይ ለነኚህ በገታ ላይ ለሚገኙ ልጆቻችን ነጻ መውጣት ቀዳሚ ትኩረት ሰጥቶ እንዲሰራ፣ ታጋቾች ስለሚገኙበት ሁኔታ ግልጽና ተጨባጭ መረጃ በአስቸኳይ እንዲሰጥ፣ አብሮነት ይጠይቃል። መገናኛ ብዙሃንም የጉዳይ በልዩ ትኩረት በመከታተልና ተጨባጭ መረጃ ለህዝብ ማቅረብ የበኩላችሁን የሞያና የዜግነት ኃላፊነት እንድትወጡ በዚህ አጋጣሚ ጥሪያችንን እናቀርባለን።
መግለጫው በተለይ በምርጫ ቦርድ አንዳንድ ውሳኔዎችና አሰራሮች ጥቂት የማይባሉ ጥያቄዎችን አንስቷል፣ አቋሞችንም አንጸባርቋል። ቪኦኤ በእነዚህ ጉዳዮች የምርጫ ቦርድ ያለውን አስተያየት የቦርዱን ምክትል ሰብሳቢ ጠይቋል። ይሁንና ምክትል ሰብሳቢ አቶ ውሸት አየለ የተሟላ መልስ ለመስጠት የሚያስችል ዝግጅት ለማድረግ ጊዜ ስለጠየቁ በነገ ዕለት ይህን ይዘን እንመለሳለን። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አማሃን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች እንዲሁም በአሃዱ ራዲዮ ኤፍኤም 94.3 እና በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን አሁን ከምሽቱ 3 ሰዓት ከ36 መሆኑን ይጠቁማል። አስተናጋጃችሁ አሉላ ከበደ ነኝ። ሁለተኛው አጋማሽ ስርጭታችንን እየዘለቅን ነው። ቀዳሚው የምሽቱ የዚህ ክፍል ቅንብር አሜሪካና ህዝቧ። ዓለም ጉድለት በሄሊኮፕተር መከስከስ አደጋ ሕይወቱ ያለፈውን ታላቁ የቅርጫት ኳስ ኮከብ ኮቢ ብራያንትን በሐዘን እያስታወሰ ነው። የሎስ አንጀለስ ከተማ ይህ ክቡ ዜና ከተሰማባት ጊዜ አንስቶ ለውቁ የስፖርት ሰው ያለውን አክብሮት እየገለጸ ይገኛል። ማይክ ኦ ሱሊቫን ከዚያው ያስተላለፈውን ዘገባ ቆንጅታየ ለምሽቱ አሜሪካና ህዝቧ ቅንብሯ እንዲህ አሰናድተዋለች።
የካሊፎርኒያዋ ሎስ አንጀለስ ከተማ የስፖርትና የመዝናኛ ማዕከል ስቴፕልስ ሴንተር የኮቢ ፎቶዎች በግዙፉ ግድግዳው ላይ ተሰቅለው ይታያሉ። ኮቢ ብራያንት አብዛኛውን የስፖርት ህይወቱን ያሳለፈው ለሎስ አንጀለሱ ኤሌ ሌከርስ ቡድን በመጫወት ድል በድል እያደረገ ነው። እናም ሐዘንተኛው መሃል ሎስ አንጀለስ ወደሚገኘው የሌከርስ አምባ ሐዘኑን ሊገልጽ እየጎረፈ ነው። በአደጋው ኮቢ የቅርጫት ኳስ ከሚያለማምዳት ከ13 ዓመቷ ታዳጊ ልጁ ከጂያናና ከሌሎች 7 ሰዎች ጋር ህይወታቸው አልፏል። ይህ በመላው ዓለም ያሳዘነ ህልፈት ከተሰማበት ከእሁድ ዕለት ጀምሮ ወደ ስቴፕል ሴንተር ከሚጎርፉት መካከል አንዲቱ ጄሪ ልጃቸውን ይዘው ነው የሄዱት።
Kobe was my son's basketball idol, and I allowed him as a little boy growing up to watch Kobe play and brought him to the Staples Center. So I'm here to kind of bring closure to
ልጄ በቅርጫት ኳስ ኮቢን አመልከዋል። እኔም ልጅ ሆኖ ኮቢ ሲጫወት በቴሌቪዥን እንዲከታተል ፈቅድለት ነበር። ስቴፕልስ ሴንተርም አመጣው ነበር እና እንደ ቤተሰብ እርማችን እንድናወጣን የመጣ ነው ልበልህ። ደሞም ለሱ ቤተሰብ እንደምንወዳቸው እንደምንጨነቅላቸው ምንጊዜም ከልባችን እንደማይጠፉ ለመግለጽ እንጀምር ነው።
የ41 ዓመቱ ኮቢ የተወለደው ፔንሲልቬኒያ ክፍለ ግዛት ፊላዴልፊያ ከተማ ይሁን እንጂ ሎስ አንጀለስን ነው ቀየው አድርጎ የኖረው። አንዱ አድናቂው ጄዲ እንዲህ ሲሉ ያስታውሳሉ።
ብዙ ህዝብ አቀራርቧል። ለማህበረሰቡ ብዙ ሰርቷል። የሎስ አንጀለስ ተወላጅ እንኳን እኮ አይደለም፣ የፊሊ ልጅ ነው። ግን ለማህበረሰቡ ብዙ ነው የሰራው። ያገኘውን ለማህበረሰቡ አካፍሏል።
በርግጥም ኮቢ የብዙዎችን ህይወት ነክቷል። ሌላይቱ አፍቃሪው ኑር የስፖርት ማዕከሉ ስቴፕል ሴንተር ደጃፍ እየገዘፈ በመጣው መታሰቢያ አበባ እያስቀመጡ ናቸው።
በአካል አግኝቼው አላውቅም፣ ግን ልጅ ሆኜ እግሬን ተሰበርኩና ሁሉም ልጆች ደጅ ሲጫወቱ እቤት ውስጥ ብቻዬን እቀመጥ ነበር። ያኔ ኮቢ ሲጫወት በቴሌቪዥን አየው ነበር እና በቃ አሽበርቺ የሚለኝ ይመስለኝ ነበረ። በእኔ ህይወት ውስጥ ቦታ ነበረው።
ኮቢ ብራያንትን እያዩ ያደጉ ብዙዎች ናቸው። የሜሪ ማውንት ካሊፎርኒያ ዩኒቨርሲቲ ተማሪው ጆ አልቫሬስ አንዱ ነው።
When you're 5, 6, 7 years old, he's bringing championships to LA. They're having the parade.
የአምስት የስድስት የሰባት አመት ልጅ ሆነን LA በኮቢ አማካኝነት በቻምፒዮን ዋንጫ ስትንበሸበሽ እያየን ነው ያደግነው። በቃ የደስታ መግለጫ ሰልፉ መዝሙሩ ይቀልጣል። ኮቢ ኮቢ ነው።
ካይለር ላራሚ ሌላው አድናቂ ናቸው ይናገራሉ።
ሰው ህይወቱን እንዴት መኖር እንዳለበት አስተምሯል። በቃ ይሄን ባደርግ የምትለውን ሁሉ በሙሉ ልብህ ተነስተህ እንድታደርገው የምትፈልገውን የሚገባህን ለማድረግ ተነስ ያን አስተምሯል።
የብርታት የተናገረው ነገር ነው ለኔ አርአያ የሆነኝ ያለው ደግሞ ሌላው አድናቂው ጆአኪን ፔሉፎ ነው።
ስልኬ ላይ አለ። አንዳንዴ መብርታት ሲያስፈልገኝ ከፍቼ አነበዋለሁ።
እናም ስቴፕ ሴንተር ደጃፍ በድንገተኛው አደጋ በሐዘን ልባቸው የተሰበረ ያለቅሳሉ፣ ሻማ ያበራሉ፣ አበባ አሻንጉሊት ያስቀምጣሉ። ኮቢ ብራንት ልጁ ጂያናና የተቀሩት ከአብራሪው ጋር ሰባቱ ከሎስ አንጀለስ ወጣ ብላ ካላባሳስ በምትባል ከተማ በሄሊኮፕተሯ ወደ አንድ የታዳጊ ወጣቶች የቅርጫት ኳስ ግጥሚያ እየተጓዙ ሳሉ ነበር አደጋው የደረሰው። በቅርጫት ኳስ አፍቃሪነት የሚታወቁት የቀድሞ ፕሬዚደንት ባራክ ኦባማ ገና ህይወትን መጀመሩ ነበር ካሉ በኋላ ከቅርጫት ኳስ በኋላ በሚቀጥለው በህይወቱ ሁለተኛ ምዕራፍ ግሩም ትርጉም ያለው ስራ ሊያከናውን የሚጠበቅ ነበር ሲሉ ሀዘናቸውን ገልጸዋል። የስፖርት ባልደረቦቹ የኪነ ጥበብ ከዋክብት በጠቅላላው የሚያደንቁት የሚወዱት ሁሉ እንባ እየተራጩ ናቸው። ኮቢ ባለም ዙሪያ እንደ ስፖርት ጀግና እንደ ዜጋ ደግሞ በዚያ ባገኘው ዝናና ክብረት መልሶ ማህበረሰብን የጠቀመ ወደፊትም ብዙ ይጠቅማል ተብሎ የሚጠበቅ እንደነበረ ሰው በህልፈቱ በተለይም በሰቅጣጭ ሁኔታ ማለፉ ብዙዎች አፍቃሪዎቹንና አድናቂዎቹን አሳዝኗል ለማመንም እንዳዳገታቸው ይናገራሉ። በአዲስ አበባ የቅርጫት ኳስ ተጫዋችና አሰልጣኝ የሆነችው ሄዋን ተስፋዬ አንዲቱ ነች። በስቴዲየም ልምምዷ ላይ ሳለች ለጥቂት ደቂቃ ወጣ ብላ በስልክ አናግራኛለች።
ትሬኒንግ ላይ ሆኜ ነው የደወልሽው። አዲስ አበባ ሻምፒዮና ውድድር ደብረ ዘይት ሄደን ለመጫወት ዝግጅት ላይ ነው ያለ ነው። ያው ኮች ኤንድ ፕሌየር ነኝ።
ጫወቻለሽም ታሰለጥኛለሽ?
እጫወታለሁ፣ በምክትል ኮች ማለት ነው። ለእኛ ሞዴላችን ነው እሱን እያየን ያደግ ነው። ዜናውን እንኳን የሰማሁት አጋጣሚ አንድ አሜሪካን መጣለች። ያው ቅርጫት ኳስ እንደምጫወት ስለሚያውቅ ዛሬ ነገረኝ። እውነቱንም አልመሰለኝም፣ አላመንኩም። ጎግል አድርጌ ነው ያየሁት። ለእኔ ብቻ ሳይሆን መላው ስፖርት ቤተሰቡ ሆነ ለሀገር ውስጥ ያሉት ቅርጫት ኳስ ተጫዋቾች በአጠቃላይ አብዛኞቻችን የኮቢ ትውልድ ነን እና ኮቢን በጣም ነው የምንወደው። ከባድ ሀዘን ነው አብሶ። እኔ ደግሞ ያው ይታወቃለሁ፣ ብዙ ሰው እየደወለ እኔ የሚያጽናና የሚገርምሽ በስገኛ አጋጣሚ ሁሉ ኢንተርቪው ስደረግ ስለ ኮቢ ነው ማወሩ። ስልኮቼ ላይ ኮቢ ነው ያሉት፣ የቤቴ ግድግዳ ላይ ኮቢ ነው ያለው። ትልቁ ሀዘኔ ኮቢን ሲጫወት አለማየቴ፣ እዛም አለመገኘቴ። ልክ ባስኬት አቁሜያለሁ ብሎ ሲል የመጀመሪያው ከባዱ ሀዘኔ እሱ ነበር። ከዛ በኋላ ግን ሄጄ እሱን ማግኘት ለእኔ ተስፋ ነው ብዬ ነበር እና የዛሬ አመት ነው የዛሬ ሁለት አመት አገኘዋለሁ ብዬ በጣም ተስፋ ነበረኝ እና አትሌቲክ ናሽን የሚል ድርጅት ኮርስ ሰጥቶን እዛ አሜሪካ ሄጄ ለመውሰድ ትልቁ ህልሜ ኮቢን ማግኘት ነበር፣ ከኮርስ ባሻገር ማለት ነው። እንደ ድሎ ነው ቪዛ ስላልሰጡኝ አልመጣሁም። ሁላችን የምንወደዋለን። ሁሉም ፌስቡክ እንትናችንን የእሱን ፕሮፋይል እናደረግ ነው። አብዛኛው የቅርጫት ኳስ ቤተሰብ ጥቂታም ኢትዮጵያ ውስጥ ያለን ይኸውልሽ፣ ቅርጫት ኳስ ማለት ነው። እንደ ሌላ ስፖርት አይደለንም። ሁላችንም የሆነ አንድ የራሳችን የሆነ አካል ፋሚሊ እንደሞተ ነው በቃ እየተነጋገርን ያለ ነው። ሀዘናችንን እየገለጽን ያለ ነው እና አሁን ደግሞ ሻማ ማብራት ልናዘጋጅለት ነው።
አደጋው በደረሰበት እለት እሁድ ማታ በስቴፕል ሴንተር አስቀድሞ የተዘጋጀ በሙዚቃ ለላቁ በየአመቱ ሽልማት የሚሰጥበት የግራሚ ሽልማት ምሽት ነበር። ዝግጅቱን የመራችው አሊሻ ኬስ ዛሬ እጅግ በጣም የከበደ ሀዘን ውጦናል። ዛሬ ሎስ አንጀለስ፣ አሜሪካ፣ መላው ዓለም ጀግናቸውን ተነጥቀዋል። ኮቢ የገነባው ቤት ውስጥ ነው ያለ ነው በማለት ነበር የግራሚ ሽልማት ፕሮግራሟን የከፈተችው።
ሎስ አንጀለስ፣ አሜሪካ and a whole wide world lost a hero. And we're literally standing here heartbroken in the house that Kobe Bryant built.
አሊሻ ኪስን ነበር የሰማችሁት። ቆንጅታየን ለዘገባው እናመሰግናለን። በእርግጥም ዓለም አንድ ታላቅ የስፖርት ሰው አታለች። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ዲሞክራሲ በተግባር የኢትዮጵያ ብሔራዊ ምርጫ ቦርድ የአቶ ጃዋር መሐመድን የኢትዮጵያዊ ዜግነት እንዲያረጋግጥ ገደብ የተቀመጠለት ሁለተኛ ደብዳቤ ለኦሮሞ ፌዴራላዊ ኮንግሬስ ኦፌኮ ጻፈ። ኦፌኮ በበኩሉ ጉዳዩ በሕጉ መሰረት እልባት እንዲያገኝ እናደርጋለን ብሏል። ለዝርዝሩ ጽዮን ግርማ።
የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ለአሜሪካ ድምጽ ስለሆነታው ሲያስረዱ የኦሮሞ ፌዴራላዊ ኮንግረስ ኦፌኮ አቶ ጃዋር መሐመድን በፓርቲ አባልነት መቀበሉንና ግለሰቡም የአሜሪካ ዜግነታቸውን ለመመለስ በዝግጅት ላይ መሆናቸውን በይፋ በመናገራቸው ምክንያት ቦርዱ ቀነ ገደብ ያለው ሁለተኛ ደብዳቤ ለመጻፍ መገደዱን ተናግረዋል።
መጀመሪያ መነሻችን ላይ የሰጠነውን ማብራሪያ በደንብ እንደገና የሚገልጽ ነው። በሕጉ መሰረት ያላቸውን አማራጮች የሚያብራራ ነው። በዛ መሰረት ሰነድ ካደ እንዲያቀርቡ በተለየ ኢትዮጵያ ዜግነትን በተመለከተ እንደገና ዜግነታቸው መልሰው ማግኘት የቻሉበትን ማስረጃ እሱን እንዲያቀርቡ ነው። ያንን ካላደረጉ ደግሞ በሕጉ የሚጠበቀው እንዲህ አይነት ሰዎችን በአባልነት ይዞ መቀጠል ስለማይቻል ያንን እርምጃ ወስደው ይህንኑ እንዲያሳውቁ የሚል
አዋጅ ቁጥር 1162 ዝባር 2011 አንቀጽ 63 ቁጥር 1 እና ቁጥር 2 መሰረት አገር አቀፍ ወይም የክልል ፓርቲ መሆን የሚችለው ኢትዮጵያዊ ዜግነት ያለው ሰው ብቻ መሆኑን በመደንገጉ እንዲሁም በአንቀጽ 69 ቁጥር 1 ንዑስ ቁጥር ሰ መሰረት አንድን ፓርቲ መመዝገብ ከሚያስከለክሉት ምክንያቶች አንዱ የውጭ አገር ዜጋ አባል አለማድረግ መሆኑን ይደነግጋል። የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ቦርዱ ደብዳቤውን የጻፈው ይህንን አዋጅ መሰረት በማድረግ መሆኑን ተናግረዋል። ለኦፌኮ ትላንት በድጋሚ ከቦርዱ በተጻፈለት ደብዳቤ ፓርቲው በዚህ አዋጅ መሰረት አቶ ጃዋር መሐመድ ኢትዮጵያዊ ዜግነት እንዳላቸው የሚያስረዳ ሰነድ እንዲያቀርብ፣ ይህን ማድረግ ካልቻለ ደግሞ አባልነታቸውን የማቋረጥ ሕጋዊ ግዴታ እንዳለበት አሳስቧል። በአማራጭነት ከተጠቀሱት ግዴታዎች መካከል ሁለቱን ፈጽሞ በማስረጃ የተደገፈ ማብራሪያ እስከ ጥር 29/2012 ዓ.ም ምህረት ለምርጫ ቦርድ እንዲያቀርብ ተጽፎለታል። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ ጉዳዩ በሕጉ መሰረት እልባት እንዲያገኝ እናደርጋለን ብለዋል።
እኛ መጀመሪያ ሌሎች አባል እንደሚሆኑ እሱም ጠይቆን አባል ሆነዋል። አሁን ደግሞ የእሱ የዜግነት ጥያቄ ውስጥ በሚገባበት ጊዜ እንዲህ አይነት ነገር መጥቷል እና ይህንን ነገር ሶልቭ አርግ ብለነዋል። እሱ ይህንን እንደሚጨርስልን ነው። ካልጨረሰ የአባልነቱ ጉዳይ በሕጉ መሰረት በትክክል ኢትዮጵያዊ ካልሆነ የሚሰረዝ ይሆናል። ይህንንም እናሳውቀዋለን።
የአቶ ጃዋር የዜግነት ጉዳይ ሲነሳ ሲሰጡ የነበሩ የተለያዩ አስተያየቶችን በመጥቀስ ከሀገር ውጭ የነበሩና አገር ውስጥ ገብተው የፖለቲካ ፓርቲ ውስጥ የገቡ ሰዎች እያሉ የአቶ ጃዋርን ጉዳይ ምን ልዩ አደረገው ብለን የጠየቅናቸው ወይዘሪት ብርቱካን አንደኛ ፓርቲው ስለ ሁኔታው በይፋ በመግለጹ መታወቁን፣ እንዲሁም አንድ ፓርቲ የአባልነት ጥያቄ በሚያቀርብበት ጊዜ የማጣራት ስራ እንደሚሰራ ተናግረዋል። አዲሱ ቦርድ ስራ ከጀመረበት ጊዜ የገጠመውንም አስረድተዋል።
በተለይ ከውጭ የተመለሱ የፖለቲካ ፓርቲ አመራሮችን በተመለከተ ሲመለሱ የመጀመሪያው ሂደት ፓርቲዎቻቸውን ማስመዝገብ ስለሆነ ሰነዶቻቸውን ያቀርባሉ። የአባላቶቻቸውን የአመራር አባላቶቻቸውን ዝርዝር ያቀርባሉ። ያን በሚያደርጉበት ጊዜ ገና የምዝገባ ሂደት ስለሆነ እያየን አላግባብ ያስገቡትን እንዲያስወጡ እንመክራቸዋለን። በዛ መሰረት እየፈጸሙ ነው ሰርቲፊኬቶቻቸውን እያገኙ የቆዩት። ከዛ አንጻር አንድ ሁለት ፓርቲዎች ከዚህ ጋር የተያያዘ ችግሮች ነበሯቸው። ለምሳሌ ለመጥቀስ ኦነግ፣ አሁን የተመዘገበው የኦሮሞ ነጻነት ግንባር ማለት ነው፣ ሰነዶቹን አሟልቶ ስብሰባውን አድርጎ የአመራር አባላቱን በሚያቀርብበት ጊዜ ከአንድ ሁለቱ ወይም ሶስቱ ይመስለኛል በአመራር አባልነት ከተጠቀሱት ውስጥ ከሌላ ሀገር ዜግነት ወስደን ስለነበረ ያንን መልሶ ኢትዮጵያዊ ዜግነት ለማግኘት ሂደት ላይ ናቸው የሚል መረጃ አብሮ ነበር። እና ሂደት ላይ ያለ መሆኑ ዜግነትን የሚያረጋግጥ ወይም ሙሉ ዜግነትን የሚያሳይ ስላልሆነ በዛ መልኩ እንደማንቀበል ስንነግራቸው እነዛን አባላቶቻቸውን ተክተዋል። እንደዚሁም የኦሮሞ ብሔራዊ ፓርቲ በጀነራል ከማል ገልቹ የሚመራው ምዝገባቸው አይ ቲንክ በዚህ ሳምንት ተጠናቆ ሰርቲፊኬቱ የተሰጣቸው ይመስለኛል። ሂደት ላይ ያለ ፓርቲውን ወክለው ከኛ ጋር ብዙ ግንኙነት የሚፈጽሙ ሰዎች ነበሩ እና ስማቸውን መጥቀስ የምችል ይመስለኛል አቶ ሊበን ውይይቶች ላይ ድርድሮች ላይ የሚሳተፉ ከዛ እንዲሁ ዝርዝሩ ሲገባ ዜግነታቸው በዛ መልኩ ተጽፎ ስለነበረ ኢትዮጵያዊ ዜጋ እንዳልሆነ የሚያሳይ በኋላ በሂደት ከፓርቲው ጋር ባደረግነው ውይይትና እንዲያስተካክሉ በምንሰጣቸው አስተያየቶች በመመርኮዝ በሌላ አባል ተተክተዋል እና በዚህ መሰረት እያረምን ነው፣ ምዝገባውን እያደረግን እየመጣ ነው። ከዚህ ውጪ ግን ምናልባት ሌላ ዜግነት ኖሮት እንደ ኢትዮጵያዊ ዜጋ ሆኖ ተካቶ ያለ አባልም ሆነ የአመራር አባል አሁንም ካገኘን እሱን እያስተካከልን ሞኒተር እያደረግን ፓርቲዎቹ እርምጃ እንዲወስዱ እናስገድዳለን። የኛም ኃላፊነት ነው የነሱም ግዴታ ስለሆነ። ከዛም በተጨማሪ ደግሞ አሁን በአዲሱ ደንባችን መሰረት ፓርቲዎች ማሟላት የሚገባቸውን ነገሮች በሙሉ በትክክለኛ ሁኔታ አሟልተው እንዲያስገቡ ከሰጠናቸው አንድ ፎርም ውስጥ ያሏቸውን የአባላት ዝርዝር ሪፖርት እንዲያደርጉ የሚጠይቅ ነው እና ያንን ሲያደርጉ በተሻለ ሁኔታ እያንዳንዱ አባል የሚኖረውን የዜግነት እንደዚህ አይነት ሁኔታ ጠቅሰው አረጋግጠው መሪውም ደግሞ በአፊዳቪት ማለት ነው በመሀል አረጋግጦ የሚያስገባበት ሁኔታ አለ። እሱም ሞር እድል ይሰጠናል በደንብ ለማጥራት ማለት ነው። ግን ከአሁንም ባለው የአመራር ዜግነት የአባል ዜግነት እንደ ዋና ጉዳይ ታይቶ በፓርቲዎች የመመዝገብ ሂደትም ሲጣራ የነበረ ጉዳይ ነው። የአሁንኛውን እንግዲህ የሚለየው ምንድን ነው? ራሱ ፓርቲው የአዲስ ፓርቲ አይደለም፣ የቆየ ተመዝግቦ ሲሰራ የነበረ ፓርቲ ነው። ፓርቲው ራሱ በአደባባይ እኛም ሌሎች የሚመለከታቸው አካላት መንግስትንም ጨምሮ በሚያይበት ሁኔታ የዜግነት ሁኔታቸው የግለሰቡ ያልተረጋገጠ መሆኑን ራሱ ፓርቲው አምኖ እያለ በዚህ በኩል ደግሞ በአባልነት ተቀብለናቸዋል ብሎ በአደባባይ መግለጫ ስለሰጡ ነው እኛም ግልጽ ሆኖ ያገኘ ነው እና ይሄ ነገር አንድ ነገር መልክ መያዝ አለበት ብሎ ፓርቲውን በደብዳቤ ወደ ማሳሰብ እና ወደ መጠየቅ ይሄድ ነው ማለት ነው።
አቶ ጀዋር መሐመድ እሳቸውን በተመለከተ ለተነሳው ጥያቄ ማብራሪያ እንዲሰጡ ባለፈው ሳምንት ጠይቀናቸው ነበር። ለአሜሪካ ድምጽ አማርኛ ክፍል ማብራሪያ ለመስጠት ፈቃደኛ እንዳልሆኑ ገልጸዋል። በሌላ በኩል አዲስ አበባ የሚገኘው የአሜሪካ ኤምባሲ አቶ ጀዋር መሐመድን ጉዳይ ያውቀው እንደሆነና ዜግነታቸውን ለመመለስ አመልክተው እንደሆነ ጥያቄ አቅርበንላቸው ነበር። የመረጃ ኃላፊና የኤምባሲው ቃል አቀባይ ጆን አይስ ለጥያቄዎቻችን በኢሜይል አጠር ያለ ምላሽ ሰጥተውናል።
በአሜሪካ የግለሰብ ሚስጥርን የመጠበቅ ሕግ ወይንም ዩኤስ ፕራይቬሲ ሎውስ መሰረት ስለማንኛውም ግለሰብ የዜግነት ሁኔታ በይፋ ለመወያየት አንችልም። በዚህ ጉዳይ ላይ ማብራሪያ ለመስጠት የተሻለ ምንጭ ሊሆኑ የሚችሉት አቶ ጀዋር መሐመድ ብቻ ናቸው።
ይህ ጉዳይ ሲነሳ በማህበራዊ ሚዲያ ላይ ከቀረቡት አስተያየቶች አንዱ የወይዘሪት ብርቱካን የዜግነት ጥያቄ ሲሆን እኛም እሱን ጠይቀናቸው ነበር። ኢትዮጵያዊ ነኝ ብለዋል። ሌላው ጥያቄ የተነሳበት የኢዜማ ፓርቲ አባላት ጉዳይ ሲሆን ፓርቲውን ጠይቀናል። ዜግነቱ ከኢትዮጵያ ውጪ የሆነ አባል የለኝም ብሏል። አድማጮች ለዚህ ጉዳይ የተደረጉ ቃለ ምልልሶችን የያዘውን ሰፋ ያለ ዘገባ ከፌስቡክና ከድረገጻችን ላይ መመልከት ትችላላችሁ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ክብራትና ኮሮና አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በአሃዱ ራዲዮ ኤፍኤም 94.3 እና በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። አሁን ወደ ምሽቱ የመጨረሻ ቅንብር ነው የምንሻገረው። ሴቶችና ቤተሰብ። ፖፕሌሽን ካውንስል የተሰኘ የበጎ አድራጎት ተቋም በአማራ ክልልና በቤንሻንጉል ጉምዝ ውስጥ ያለ እድሜ ጋብቻ ልማዶችን ለማስቀረትና ሴት ተማሪዎችም በትምህርት ገበታቸው ላይ እንዲገኙ ለመርዳት ሲል ለወላጆች በፀሐይ ኃይል የሚሰሩ መገልገያዎችን እየደጎመ መሆኑን ጠቅሳ የደንገረመው ተከታዩን አቀናብራለች።
ኢትዮጵያ ውስጥ ከ18 ዓመት እድሜ በታች ለሆነ ሰው ትዳር መመስረት በሕግ ቢያስጠይቅም ከአምስት ልጃገረድ ሴቶች አሁንም ድረስ ሁለቱ ያለ እድሜያቸው ትምህርታቸውን አቋርጠው እንዲያገቡ እንደሚገደዱ ጥናቶች ያሳያሉ። ፖፕሌሽን ካውንስል የተሰኘ ግብረሰናይ ድርጅትም ላለፉት 5 ዓመታት ብርሃነ ሕይወት የተሰኘ ፕሮጀክት በመቅረጽ በአማራ ክልልና በቤኒሻንጉል ጉምዝ ወላጆች ሴት ልጆቻቸውን እንዳይድሩ ውለታ በመዋዋል በልዋጩ ደግሞ ታዳሽ የተፈጥሮ ኃይል መጠቀሚያ ወይም ሶላር በስጦታ መልክ በመስጠት ሴቶችን ካለ እድሜ ጋብቻ ለመታደግ እየሰራ ይገኛል። አቶ አብታሙ ደምሌ በፖፕሌሽን ካውንስል ፕሮጀክት ኦፊሰርና የብርሃነ ሕይወት ፕሮግራም ስራ አስኪያጅ ናቸው።
ብርሃነ ሕይወት ፕሮጀክት ያለ እድሜ ጋብቻን ለማዘግየት ሴቶችን ትምህርት ቤት ውስጥ እንዲቆዩ ለማድረግ ጽንሰ ሀሳብ የጀመረ ፕሮጀክት ነው። በመጀመሪያ የማህበረሰቡን ያስተሳሰብ ለውጥ ለማምጣት ለመረዳት አራት አይነት አፕሮች እየተጠቀሙ ነው። አንደኛው የማህበረሰብ ውይይት የምንለው ይችላል። የጋብቻ አስገድነት፣ ለአስገድዶ መድፈር እነዚህ ነገሮች ላይ ውይይት የሚያደርጉበት ነው። ከኛው ደግሞ የኢኮኖሚ የትምህርት ቁሳቁስ መግዣ ከሌላቸው ይድሯቸዋል ልጆቹን። ስለዚህ ያን እንዳይሆን የትምህርት ቁሳቁስ አደረገ። ሁለተኛው ሶላር እድሜያቸው ከፍላ ልጆች የሚሰጠው ነው። ሌላኛው የዚህ ያገቡ ወጣት ሴቶች ደግሞ ቶሎ እንዳይወልዱና ሌሎች የፋሚሊ ፕላኒንግ እንዲጠቀሙ የሚመጣ የሜንተሪንግ ግሩፕ ነው እና በእነዚህ ነው ለመድረስ የተሞክረው። እና የማህበረሰቡ ውይይትም የራሱ የሆነ አስተዋጽኦ አለው። በተለይ የዚህ ያለ እድሜ ጋብቻ የሚጠቀምባቸው አካባቢዎች በጣም ገጠር እና በአንደር ዲቨሎፕ የሆኑ በመሰረተ ልማት ያልተሟላላቸው የመብራት ኃይልም በብዛት የማያገኙ ቦታዎች ናቸው። እነዚህ በተለይ አሁን ቤንሻንጉል ላይ እና የተሰራበት ወረዳዎች ላይ። ስለዚህ እነዚህ ቦታዎች ላይ መብራት ለማግኘት ብዙ ይቸግራል። ምንድን ነው የሚደረገው? ማቴሪያል በሚከፋፈል ሰዓት የቀበሌው አመራሮች ይመጣሉ፣ ቤተሰቦች ይመጣሉ። ኮንሴንት አለሚፈረም እንደ ውል ነገር ይገባሉ። ለኮሚኒቲው ግንዛቤ ማስጨበጫ የሚሰጥ ነው አንደኛው። ሁለተኛ ደግሞ ልጄን አልድርም ብለው ፈርሙት እንትናል ቃለ መሃላ እንደ ውል ነገር ይፈርማሉ። እና ያ ራሱ ማሰሪያ ነው። ሰዎቹ አይድሩም። አንድ ፐብሊክሊ ነው ልጄን አልድርም ብለው የሚፈርሙት።
ብርቱካን ተስፋዬ የ17 ዓመት ወጣት ስትሆን ዘንድሮ የ10ኛ ክፍል ተማሪ ናት። የሶላር ኃይሉ ትምህርቷን ከማጥናት አልፎ በገቢ ምንጭነትም እንደጠቀማት ትናገራለች።
ያው እንግዲህ ሳጠና ምንጭ ኖት ጽሁፍ ምናምን ይጠቀመዋለሁ። ለሌላ ለብዙ ነገር ጠቅሞናል። ያው እንዳይድሩ ይፈርማል፣ ቃል ገብተዋል። ጠዋት ይወጣል፣ አውጥልኝ ብዬ ይሄዳሉ። እኔ ጠዋት ስለሆነ የሚሄደው እዛም ይመጣ ካለ ተቀብላችሁ ካርድ አድርጎ ምናምን ብያቸው ይሄዳሉ።
አቶ ሀብታሙ የዚህ የልገሳ ፕሮግራም ውጤታማነት ላይ ከሁለት ዓመት በላይ ጥናትና ሙከራ እንደተደረገበትም ይናገራሉ።
ይህ ስራ ሲሰራ ቤዝላይን ዳታ ተወስዶ ነው። ከሁለት ዓመት በኋላ ፕሮጀክት ኢቫሉዌት ሲደረግ አብዛኞቹ በዚህ ፕሮግራም የታቀፉት ወጣት ሴቶች አንድ ከአስር ሆነ ከኮንትሮል ሳይቱ ጋር ሲወዳደር ጋብቻ መፈጸም ወደ ትምህርት ቤት የሚሄድ ደግሞ ሶስት እጅ እጥፍ ይበልጣል። ሰዓት ማታ ላይ አሁን ጨለማ አይሆንም፣ የቤት ውስጥ የቤት ስራ ሊሰሩ ይችላሉ። ሁለተኛ ልጆቹ ጥናት ያጠኑበታል። ስም በሆነታሊ ፍሬንድሊ ነው። አራተኛ የገንዘብ ማግኛ ምንስ ነው። ምክንያቱም አሁን እዚህ አካባቢ ሰው ስልክ ይጠቀማል። ስልክ ሲጠቀም ቻርጅ ማድረግ ይፈልጋል እና ቻርጅ ማድረጊያ ደግሞ ያው ኤሌክትሪክ ሲስተም ቻርጅ እያደረጉ ገቢ ያገኛል ልጆችም ማለት ነው። ስለዚህ ፐርፐዙ ለቤተሰቡ መብራት ይሰጣል። ማታ ልጆች ትምህርት መማሪዎች ሲኖሩ ጥናት ያጠናሉ። ምክንያቱም እነዚህ የኛ ፕሮጀክት ተሳታፊዎች ትምህርት ቤት መማር አለባቸው። 80%ን አቴንድ ማድረግ አለባቸው።
አቶ ጅራስዩ በቤንሻንጉል ግምዝ ክልል መተከል ዞን ድባጤ ወረዳ የሴቶችና ህጻናት ጉዳይ ጽህፈት ቤት ኃላፊ ናቸው። ይህ የሶላር ኃይል ለወላጆች መሰጠቱ የሴት ተማሪዎች ውጤታማነት ላይ ለውጥ እንዳመጣ ይናገራሉ።
ኮርፖሬሽን ካውንስል የሚባል ድርጅት ይህን ቦታ ማበርከት የቻለበት ዋና አላማ የሴት ልጅን ያለ እድሜ ጋብቻ ለማስቀረትና ሴት ተማሪዎችን በትምህርት ገበታ ላይ ለማቆየት ታስቦ ነው። በአብዛኛው ያው ከዚህም በፊት ሁሉም እንደየአካባቢው ማህበረሰብ ባህልና ወግ፣ ለምሳሌ በአማራው ማህበረሰብ የጉንዞች አካባቢ ላይ ያለ እድሜ ጋብቻዎች ይታዩ ነበረ። ከዛም በፊት የነበረውና አሁን ያለው ለውጥ ደግሞ ከተማ ጠመስ ካልሆኑ ቀበሌዎች ላይ በተለያዩ ለማብራትነት የሚጠቀሙበት ሶላር ነው። ይሄ ደግሞ ትንሽ የተወሰነ ለውጥ አመጣል። ከዚህም በፊት የነበረው የሴት ተማሪዎች ውጤትና ሴት ተማሪዎች ከትምህርት ገበታቸው ላይ ለመቆየት ያን ያክልም አይደለም። አሁን ግን እየተሻለ ነው። ይህንን ቃላቸውን እየጠበቁ እኛም ክትትል እያደረግን በየወጣን መስክ ክትትል ስለምናደርግ ለማህበረሰቡም ሰፊ ግንዛቤ መፍጠርና ይሄ ሶላር ከተሰራጨበት ቀበሌ ውጭም ያሉት በበላይነት ክትትል እያደረግን ስለሆነ የማህበረሰቡም ግንዛቤ በጣም እያደገ ነው። የእነዚህ ተማሪዎች ወላጆችም የገቡትን ቃል 100% እየፈጸሙ ነው።
ኤደን ገረመውን ለቅንብሮ አመሰግናለሁ። አድማጮች፣ በርከት ባሉት ለምሽቱ ተቀናበሩ ወቅታዊ ዘገባዎችና ቅንብሮች ምክንያት በሰዓቱ የምሽቱን ዜማ ማሰማት አልቻልንም። በዚህ በተከታዩ ዜማ ነው ታዲያ የምንሰናበተው። ትግርኛ ይከተላል። ሮፍታን ጨረቃ ይለናል። በእኔ በኩል ሰላም፣ ደህና ደሩ። Let's go.
Damn, girl, she just can't.